ምስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ያለፉትን ቀናት ሁሉ እግዚአብሔር አምላካችን ከቃሉ ማዲ የመገበን ኖስ ከዚህ ለተወደደች ሰዓት ድረስ አድርሶናልና ጌታን ከፍ ከፍ እናደርጋለን። ባለንበት ስፍራ እየተበቀን ከቁጥርም ያላጎደለን አምላካችን ምህረቱ ብዙ ነው። ያንዳንዳችንን ነው በዚህ ባማረጆቹ እየተንከባከበን እግዚአብሔር አምላካችን መውጣትና መግባታችንንም እየተበቀ ለዚህ ሰዓት እንድንበቃ ፈቃዱ ሆኗል። እንደምናመሻችሁ ክብራን አድማጮቻችን፣ ዛሬም ደግሞ እግዚአብሔር ከቃሉ የሚናገረንና የሚያስተምረን ነገር አለ። ከመጽሐፈ ኢዮብ እግዚአብሔር ብዙ ቁም ነገሮችን እንዳተረፈልን እምነታችን ነው። በእውነት መጽሐፈ ኢዮብን እንደዚህ ታስቡት ኖሯል በፊት ከመማራችሁ በፊት ማለቴ ነው። አዎ እግዚአብሔር በወደደውና በወሰነው ሰዓት ደግሞ ቃሉን እንዲገላልጦ ያስተምረናል። እግዚአብሔር ይክበር ይመስገን። በዛሬው ምሽት ክፍለ ጊዜያችን እንግዲህ ተከታታዩን ያው የኢዮብን መጽሐፍ ጥናታችንን እንቀጥላለን ማለት ነው። እስቲ በማስቀደም የእንድርያስን ዝማሬ እንጋብዛችሁ። እግዚአብሔር ይክበር ይመስገን። ለኔና ለናንተ የሚያስፈልገን በእግዚአብሔር ፊት ትሁት ልብና የተሰበረን መንፈስ ነው። እግዚአብሔር ደግሞ ይህንን እንደሚወድ በቃሉ ተናግሮናል። ይህንንም በትላንትናው ምሽት ክፍለ ጊዜ ጥናታችን ተመልክተናል። እንድርያስ በዚህ ዝማሬ ስላገለገለን እግዚአብሔር ይባርከው። እንጸልይ። ጌታ እግዚአብሔር አምላካችን ሆይ ለኔም ለወገኖቼም የተሰበረ ትህትና የተሞላበት የተዋረደን ልብና መንፈስ እንድትሰጠን ጌታ ሆይ እንጸልያለን። የኢዮብ ዋናው ችግር እኔነት ነው፣ ትዕቢት ነው። አሁን ደግሞ ልታስተምረው ፈልጋል፣ ልትገራው ፈልጋል፣ መንገድህን ያሳየው ነው። ይህንን ደግሞ ከቃልህ እግዚአብሔር ሆይ ተምረናል። ዛሬ እኔ ነኝ የሚል በእኔነቱ የሚኮራ በእኔነቱ ደግሞ የሚተማመን አው እግዚአብሔር ሆይ በዚህ ሰዓት በመንፈስ ቅዱስ ኃይል ታሽቶ እንዲለወጥ እንዲሁ እግዚአብሔር አምላኬ ሆይ ዝቅ ያለና የተዋረደን መንፈስ በፊትህም የሚንቀጠቀጥን ልብ በውስጡ እንድትፈጥርለት እለምንሃለሁ። እግዚአብሔር አምላኬ ሆይ ከኔ ከባሪያ ካበበም አትፈልገው ነገር ካለ በዚህች ምሽት ይቆረጥ። ከወገኖቼም የማትፈልገውና የምትነቅፈው ነገር እንዳለ በዚህች ምሽት ይወገድ። አምላካችን ሆይ እንደ ቃልህ መሰረት አዳዲስ ሰዎች አድርገ ሥራን ፍጠረን። ላንተ የሚገዛ ላንተ የሚሮጥን ልብ ደግሞ ስጠን። ጌታችንና መዳኒታችን ሆይ በዚህች ምሽት ደግሞ ይህንን ቃልህን سنማርሳል መንፈስ ቅዱስ ደርሶ ድካማችንን ያሳየንና ይጠቁመን ዘንድ በዚህም ደግሞ በንስሐና በተዋረደ ልብ በፊት እንድንቀርብ እንድትረዳን እንለምናሃለን። ይህንን ሁሉ ስለምታደርግ ክብር ተመስገን። በጌታችን በመዳኒታችን በኢየሱስ ክርስቶስ ስም አሜን። አድማጮች ከምዕራፍ 32 እስከ ምዕራፍ 37 ባለው ስፍራ ውስጥ በተካተተው ሐሳብ ኤሊዩ ያደረገውን ንግግር በተከታታይ سنመለከተ ነበር። በእውነት እግዚአብሔር ድንቅ ነገሮችን ያስተማረንና ያሳየን ነበር። ዛሬም እግዚአብሔር ይህንን ማድረግ አይሳነው። እስቲ ቀደም ብላችሁ መጽሐፈ ኢዮብ ምዕራፍ 34 ቁጥር 1 እና 2 አውጡ። ኢዮብ ምዕራፍ 34 ቁጥር 1 እና 2ን ተመልከቱ። ወዳጆች አማኞች እንደመሆናችን መጠን በተለያየ ሁኔታና መንገድ እግዚአብሔር በሕይወታችን እንደሚሰራ መረዳት ይኖርብናል። ነገር ግን እርምጃችንን ከእግዚአብሔር ጋር ከማድረግ ይልቅ ትኩረታችንን በሰዎችና በሁኔታዎች ላይ አድርገናል። ብዙ ጊዜ ከሁኔታዎች በላይ ሳይሆን ከሁኔታዎች በታች እንኖራለን። በዚህም ምክንያት ሸክሙ ቁልቁል ይጫነናል፣ ይከብደናልም። አንድ በጣም የምወደውና የማከብረው አገልጋይ ጓደኛ ነበረኝ። ታዲያ ይህ ጓደኛዬ አበበ፣ ያንተ ችግር ከሁኔታዎች በላይ መሆን ሲገባ ሁኔታዎች እንዲጫኑና እንዲጫጫኑ መፍቀድህ ነው ይለኝ ነበር። ጓደኛዬ ትክክል መሆኑን ነበር ውዬ አድሬ ማረጋገጥ የቻልኩት። ሁኔታዎች ወገኖቼ በእኛና በእግዚአብሔር መካከል ጣልቃ ሲገቡ ከእርሱ ጋር ቀጥታ ግንኙነት ሊኖረን አይችልም። የአባትነት ፍቅርና ሰላም አይሰማንም። ይልቁንም ሕይወታችን ጭንቀትና ስጋት የሰፈነበት ይሆናል። ተነጫናጭ ቁጡና ቅብጥብጥ ሰዎች እንሆናለን። በዚህ ሁኔታ ከምን ጊዜውም ይልቅ ከእግዚአብሔር እየራቅን እንሄዳለን። በሁኔታዎች ውስጥ የእግዚአብሔር እጅ መገኘት አይታወቀንም። እግዚአብሔር ግን በትህትናና በልበ ስብራት አማካይነት ወደ ራሱ ሊመልሰን በሁኔታዎች ይጠቀማል። በተለያዩ አይነት መንገዶች ይጠቀማል። የእግዚአብሔርን መንገድ ማናውቆት ወዳጆች፣ በእኔም ሆነ በእናንተ ሕይወት መፈጸም ያለበት የእግዚአብሔር ዓላማም ይሄው ነው። ኢዮብን ለማገልገል ሰዎች የተለያየ ሙከራ ቢያደርጉም ምንም ሊረዱት አልቻሉም። አሁን ግን እግዚአብሔር በቀጥታ ኢዮብን ሊያገለግለው ነው። ይህም ከርሱ ከራሱ ጋር ከእግዚአብሔርና ከሌሎች ጓደኞቹ ጋር ያለውን ግንኙነት በሶስት ዋና ዋና መንገዶች ሊነካው ይችላል። ወገኖቼ እያንዳንዳችን በውስጥ ሕይወታችን መለወጥ አለብን። አስተዋላችሁን? እያንዳንዳችን በውስጥ ሕይወታችን መለወጥ አለብን። በተለያዩ ሁኔታዎች እግዚአብሔር የሚገስጸንም እዚህ ደረጃ ላይ ሊያደርሰን ነው። ቅጣቱም ባናቀለው መልካም ነው። የእግዚአብሔር አሰራርና መንገድ አይታወቅምና እግዚአብሔር ሲቀጣን ለበጎና ለመልካም ነገር ነው። ስለዚህም እሺ ብለን እንቀበል እንጂ እንደ ኢዮብ ተነስተን ተኩራርተን እኔ ጻድቅ ነኝ እኔ ንጹህ ነኝ ለምን እቀጣለሁ ብለን ፉክክር ከእግዚአብሔር ጋር ባንያያዝ መልካም ነው። እስቲ አሁን እንግዲህ መጽሐፈ ኢዮብ ምዕራፍ 34 ቁጥር 1 እና 2 የሚናገሩን እናንብብ። ኤሊዮም ደግሞ መለሰ እንዲህም አለ፣ እናንተ ጥበበኞች ቃሌን ስሙ፣ እናንተ ማዋቂዎች ወደኔ አድምጡ ይላቸዋል። ይህን ካለ በኋላ ደግሞ ቃሌ የልቤን ቅንነት ያወጣል፣ ከንፈሮቼም የሚያውቁትን በቅንነት ይናገራሉ ይላቸዋል። ቁጥር 3ን ይመለከቷል። ያንድ ነገር መጣፈጥ ወይም መምረር በምላስ እንደሚለዩሉ የሰውም ጆሮ ከቅንነት የሆነውን ነገር መለየት ይችላል። ትናጋ መብልን እንደሚቀምስ ጆሮ ቃልን ትለያለችና ቅን የሆነውን ነገር እንምረጥ፣ መልካሙንም ነገር በመካከላችን እንወቅ። ኢዮብ እኔ ጻድቅ ነኝ እግዚአብሔር ግን ፍርዴን አስወገደ፣ ምንም እውነተኛ ብሆን እንደ ውሸተኛ ተቆጠርኩ፣ ምንም ባልበድል ቁስሌ የማይፈወስ ነው ብሏል ይላል። ከቁጥር 4 እስከ 6 ያለውን ስፍራ መመልከት ይቻላል። ጣፋጩን ነገር ለመቅመስ እንደምንፈልግ ሁሉ እውነተኛ የሆነውን ነገር ለመስማትም ፍላጎት ሊኖረን ይገባል። ኢዮብም በእግዚአብሔር መደሰት ለሰው ምንም አይጠቅምም ብሏልና ከበደለኞች ጋር የሚተባበር ክፉ ከሚያደርጉትስ ጋር የሚሄድ መሳለቅን እንደ ውሃ የሚጠጣት እንደ ኢዮብ ያለ ሰው ማን ነው ይላል። ይህንን የሚናገረው ኤሊሁ ነው። ኢዮብ የማይፈወስ ደዌ እንዳደረበት እርግጠኛ ነው። ለምን እንዲህ ሊሆን እንደቻለ ግን ግልጽ ሊሆንለት አልቻለም። የእግዚአብሔርን ተግሣጽ አቅልሏል። ይህም አደራረጉና አሰራሩ ደግሞ ረጋ ብሎ እግዚአብሔርን እንዳያደምጥ አድርጎታል። ዞትር እግዚአብሔር የሚገስጸን በሕይወታችን መልካም ነገርን ለማድረግ ፈልጎ ነው። ኢዮብ ግን ይህን ዘንግቷል። ኤሊው እንደሚነግረን ኢዮብ ከበደለኞች ጋር ተባብሯል፣ እኔ ትክክል ነኝ እግዚአብሔር ግን ተሳስቷል የሚል ዝንባሌ አድሮበታል። የብዙዎቻችን አቋቋም ይህንን ይመስላል። እስቲ ራሳችንን እንፈትን። እስቲ ወገኖቼ ቤታችንና ቤተሰባችንን እንፈትን እንመርምር። ስለዚህ ይላል ቁጥር 10 ላይ፣ ስለዚህ እናንተ አእምሮ ያላችሁ ሰዎች ስሙኝ፣ ክፋትን ያደርግ ዘንድ ከእግዚአብሔር በደልን የሚሰራ ዘንድ ሁሉን ከሚችል አምላክ ይራቅ ይላል። ሐዋርያው ጳውሎስ በእግዚአብሔር ዘንድ አመጽ አለ ወይ በማለት ይጠይቅና ለራሱ ጥያቄ መልስ ሲሰጥ በፍጹም በእግዚአብሔር ዘንድ አመጽ የለም ይላል። ሮሜ ምዕራፍ 9 ቁጥር 14ን መመልከት ይቻላል። ሮሜ ምዕራፍ 9 ቁጥር 14 ወገኖቼ እግዚአብሔር አመጸኛ ነው የምንል ከሆነ እኛ ራሳችንም አመጸኞች እንጂ መልካም ሰዎች ልንሆን አንችልም። እግዚአብሔር በሚያደርገው ሁሉ ጻድቅ ነው። እኔና እናንተ ግን አይደለንም። አንድ ነገር ለማድረግ ወይም ላለማድረግ እግዚአብሔር የኔና የናንተን ፈቃድ መጠየቅ የለበትም። እግዚአብሔር በኔ ወይም በእናንተ ባድማጮቼ መለኪያ አይመዘንም። እስቲ አለፍ ብለን ቁጥር 12ን እንይ። በእውነት እግዚአብሔር ክፉ አይሰራም፣ ሁሉንም የሚችል አምላክ ፍርድን ጠማማ ያደርግም ይላል። ምናልባትም አንዳንድ የእግዚአብሔር ክፉ ሥራዎች የሚመስሉ ነገሮች ፍለጋ ብሉይ ኪዳንን እናገላብጥ ይሆናል። ከናናውያንና አሞራውያን እንዲገደሉ የፈረደባቸው አላግባብ ነው የሚል መከራከሪያ ምናቀርብ ይሆናል። ወገኖቼ በዚያ ውስጥ እንኳ እግዚአብሔር ጻድቅ መሆኑን ግን እኔ በድፍረት ልነግራችሁ ፈልጋለሁ። እነዚህ ሕዝቦች በንስሐ እንዲመለሱ እግዚአብሔር ለ400 ዓመታት ታክሷቸው ነበር። እነርሱ ግን በተሰጣቸው ዕድል አልተጠቀሙም። ከዚህ በበለጠ ከናፍርቶቻችንን ከፍተን እግዚአብሔርን ባንዳፈር መልካም ነው። ትልቁ ችግራችን መንፈሳዊ እውነታን በአእምሮ ወይም በተሞክሯችን ለመመርመር የምናደርገው ሙከራ ነው። ከአእምሮአችን ወይም ከተሞክሯችን ውጪ እውነት ያለ አይመስለንም። በዚህም ምክንያት እውነት ላይ ሳንደርስ እንቀራለን። እግዚአብሔር ግን ራሱ እውነት ነው። አመለካከቱ ሁሉ ከእውነት በመነሳት ነው። ጌታ ኢየሱስ እኔ እውነት ነኝ ብሏል። ዮሐንስ 18 ቁጥር 38ን በኋላ ተመልከቱ። ዮሐንስ ወንጌል ምዕራፍ 18 ቁጥር 38ን ልብ ይሏል። አለፍ ብላችሁ አሁን ደግሞ ከመጽሐፈ ኢዮብ ምዕራፍ 34 ቁጥር 13 እና 14ን ተመልከቱ። ምድርን አደራ የሰጠው ማን ነው? ዓለምንስ ሁሉ በርሱ ላይ ያኖረ ማን ነው? እርሱ ልቡን ወደ ራሱ ቢመልስ መንፈሱንና አስተንፋሱን ወደ ራሱ ቢሰበስብ ይላል። ይህም ማለት እግዚአብሔር ለሰዎች ያስባል፣ ለሰዎች ጥንቃቄ ያደርጋል ማለት ነው። እግዚአብሔርን እኔ ሳልበድል ቅጣት ተቀበልኩ፣ የማላየውን ነገር አንተ አስተምረኝ፣ ኃጢአትንም ሰርቼ እንደሆነ ደግሜ አልሰራም የሚለው ማነው ይላል። ቁጥር 31 እና 32ን ይመለከቷል። እግዚአብሔር በተለያየ መንገድ እየገሰጸህ ከሆነ መማር የሚገባህን ነገር መማር እንጂ በቀድሞ መንገድና አስተሳሰብ መቀጠል የለብህም። ምናልባትም ለወደፊቱ ሕይወትህ እግዚአብሔር ያዘጋጀ ይሆናል። በቅድና ባላማ ካልሆነ በቀር እግዚአብሔርም ነገር እንዲደርስብህ አያደርግም። ልብ በል ወዳጄ ሆይ፣ በቅድና ባላማ ካልሆነ በቀር እግዚአብሔርም ምንም ነገር እንዲደርስብህ አያደርግም። ቁጥር 34 እና 35ን ተመልከቱ። የሚሰቡኝ ጥበበኞች ሁሉ አስተዋዮችም እንዲሉኛል፣ ኢዮብ ያለ ዕውቀት ተናግሯል፣ ቃሉም ባይምሮ አይደለችም ይላል። ብዙዎቻችንም ኢዮብ የፈጸመውን ስህተት እንፈጽማለን። ወገኖቼ ብዙ እንናገራለን፣ ብዙ እናወራለን። ይሁን እንጂ አብዛኛው ነገራችን ያለ ዕውቀት ነው፣ ባይምሮ አይደለም። በጣም የሚገርመው ደግሞ ያለ ዕውቀት ወይም ያለ አይምሮ ከሚናገሩት አንዳንዶቹ የዶክትሬት ዲግሪ ያላቸው ወይም ፕሮፌሰሮች ሊሆኑ ይችላሉ። ዲግሪ ዕውቀትን ወይም ጥበብን አይወክልም። ቁጥር 36 እና 37ን ተመልከቱ። ኢዮብ እስከ ፍጻሜ ድረስ ምን ነው በተፈተነ ኖሮ እርሱ እንደ ክፎች መልሷልና በኃጢአቱም ላይ አመጽን ጨምሯልና በእኛም መካከል በእጁ ያጨበጭባልና ቃልንም በእግዚአብሔር ላይ ያበዛልና ይላል። እግዚአብሔር ኢዮብን እያስተማረው እንደሆነ ከዚህ ክፍል መረዳት ይቻላል። ኤልዮም ደግሞ መለሰ እንዲህም አለ ይላል። አሁን ወደ ምዕራፍ 35 ተሸጋግረናል ማለቴ ነው። ምዕራፍ 35 ቁጥር 1 እና 2ን ተመልከቱ። ኤልዮም ደግሞ መለሰ እንዲህም አለ፣ ይህ ጽድቅ እንደሆነ ታስባለህን? ወይስ በእግዚአብሔር ፊት እኔ ጻድቅ ነኝ ትላለህን? ይለዋል። ኢዮብ ራሱን እስካጸደቀና ምንም በደል የለብኝም በሚል አቋሙ እስከጸና ድረስ እግዚአብሔር በደለኛ ሊሆን ነው። እንዲህ አይነት አመንክዬ የሚያደርሰው ደግሞ እዚህ መደምደሚያ ላይ ነው። እስቲ ቁጥር 5 እና 6ን ደግሞ አለፍ ብለን እንመልከት። አይኖችን ወደ ሰማይ አቅንተ እይ፣ ካንተም ከፍ ከፍ ያሉትን ደመናት ተመልከት። ኃጢአት ብትሰራ ምን ትጎዳዋል? መተላለፍስ ቢበዛ ምን ታደርጋዋል? ይላል። ኢዮብን ይህንኑ ጥያቄ አንስቶ ነበር። አስተዋላችሁ? ኢዮብም ተመሳሳይ ጥያቄ አንስቶ ነበር። ሕይወቴ ወይም እምነቴ ለእግዚአብሔር ምን ይጠቅማል? ምንስ ይጎዳዋል ብሎ ነበር። እኛ ከምንገምተው በላይ ኃጢአት ዘላቂ ችግር የማምጣት ኃይል አለው። ሳራ በነገረችው መሰረት አብርሃም ከአጋር ጋር ተኛ፣ አመነዘረ። በዚያ ኃጢአት ውጤት ደግሞ እስካሁን ድረስ ዓለም እየታመሰ ነው። ይገባችኋል አይደለ? የመካከለኛው ምስራቅ ጦርነት ውጤቱም ከዚሁ ነው የሚጀምረው። አብርሃምና ሳራ የፈጸሙት ስህተት ለሚቀጥሉት 4000 ዓመታት የሚተርፍ ውጤት አስከትሏል። እስቲ ቁጥር 8ን ተመልከቱ። እንዳንተ ያለውን ሰው ክፋትህ ይጎዳዋል፣ ለሰውም ልጅ ጽድቅ ይጠቅመዋል ይላል። ክፋታችንም ሆነ ደግነታችን ለሌሎች ይጠቅማል ወይም ይጎዳል። የሌሎች ክፋትና ደግነትም እኛን ይጎዳናል ወይም ይጠቅመናል። እስቲ አሁን ደግሞ ከቁጥር 9 እስከ 11 ያለውን ክፍል እናንብብ። ከግፍ ብዛት የተነሳ ሰዎች ይጮሃሉ፣ ከአያላንም ክንድ የተነሳ ለርዳታ ይጠራሉ። ነገር ግን በሌሊት መዝሙርን የሚሰጥ ከምድር ምንስሶች ልቅ የሚያስተምረን ከሰማይም ወፎች ልቅ ጥበበኞች የሚያደርገን ፈጣሪ እግዚአብሔር ወዴት ነው የሚል የለም ይላል። አስደናቂ አባባል ነው። በሌሊት መዝሙር የሚሰጥ ወዳጆቼ እግዚአብሔር ነው። የእውነተኛ ደስታ ምንጭና ባለቤትም እግዚአብሔር ብቻ ነው። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ የሚለውን ቃል ልብ ብላችሁ አስተውላችሁ ታውቃላችሁን? ይባረክ የሚለው ቃል ደስ ይበለው ማለት ነው። እግዚአብሔር በሥራ ሁሉ ደስተኛ ነው። እኛም ደግሞ ደስ እንዲለን ይፈልጋል። ሐዋርያው ዮሐንስ ሲጽፍ ደስታችሁ እንዲፈጸም ይህን ጽፍላችኋለሁ ይላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 4ን በኋላ ተመልከቱ። እግዚአብሔር በሌሊት መዝሙርን ይሰጣል። ዓለም የራሷ ዘፈን የራሷ መዝሙር አላት። ገንዘባቸውን በመክፈል ሰዎች ዘፈንና መዝሙሯን ያደምጡላታል። ሆኖም ራስ ምታትን ነው የሚያተርፉት። ዘላቂ በሆነ መልኩ ሰውን ደስ የሚያሰኘው ወገኖቼ እግዚአብሔር ብቻ ነው። አይደለም እንዴ? ይህን መረዳት በጣም አስፈላጊ ነው። ኤሊው ንግግሩን ከጨረሰ በኋላ እግዚአብሔር ራሱ በቀጥታ ለዮብ ሲናገረው እንመለከታለን። እግዚአብሔር በማዕበል ውስጥ ሆኖ ለዮብ ይናገራል። ብዙውን ጊዜ ደግሞ እግዚአብሔር ለኛ የሚናገረን በወጀብና በማዕበል ውስጥ ነው። የሕይወት ማዕበልና ወጀብ በነፍሳችንና በእግዚአብሔር መካከል ጣልቃ እንዲገቡ አንፍቀድላቸው። እግዚአብሔር ታላቁ መምህር ስለመሆኑ ደግሞ የሚያወሳውን ክፍል ከዚህ ከዮም ምዕራፍ 36 አብረን እንመለከታለንና እስቲ በቀረችው ጊዜ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ዮም ምዕራፍ 36 ቁጥር 1 እና 2ን ተመልከቱ። እንግዲህ ሰዓታችን ፈጠን ፈጠን እያለ እየተራመደ እኛም ልንለያይ እውነት መሆኑ እየተቃረበ መጥቷል። እስቲ አሁን ቁጥር 1 እና 2ን እናንብብ። ኤሊዮም ደግሞ መለሰ እንዲህም አለ፣ ገና ስለ እግዚአብሔር የሚነገር አለኝና ጥቂት ቆየኝ እኔም አስታውቃለሁ ይላል። ኤሊሁ ለእግዚአብሔር ጥብቅና የቆመ ሰው ይመስላል። እንደ ማንኛችንም ሁሉ እርሱም ስለ እግዚአብሔር ያለው ዕውቀት ውስን ነው። ስለ እግዚአብሔር ስናስብ ውስንና ገደብ ስለሌለው አምላክ እያሰብን ነው። እርሱም በሚመለከት ለሚነሱ ጥያቄዎችም ሁሉ በቂ መልስ ሊኖረን አይችልም። የብዙዎቻችንም ችግር ወዳጆቼ ይሄው ነው። እውነት አይደለም እንዴ? አንድ ጊዜ ከአንድ ሰው ጋር ስነጋገር እንደሚያምን ነገረኝ። እኔም ምኑን ነው የምታምነው በማለት አስደንጋጭ ጥያቄ ያቀረብኩለት። ኢየሱስ መስቀል ላይ መሞቱንና ሞትንም አሸንፎ መነሳቱን አታምንምን በማለት ላቀረብኩለት ጥያቄ ሲመልስ ይህን እንደሚያምን አስረግጦ ነገረኝ። ታዲያ ለምን አትታመንበትም? ለምን ሕይወትን አትሰጠውም? ለሚለው ሁለተኛው ጥያቄ የሰጠኝ መልስ መጽሐፍ ቅዱስ ስለ ፍጥረት በሚሰጠው ገለጻ፣ በዮናስ ታሪክና በተአምራት በፍጹም አላምንም ሲል መለሰልኝ። ይህ ሰው ወገኖቼ በሚገባ በኢየሱስ ክርስቶስ አምኖ ቢሆን ኖሮ እነዚህ ነገሮች ሊረብሹት ባልቻሉም ነበር። ወዳጆቼ አሁን ይህን የራዲዮ ዝግጅት እያስተላለፍኩላችሁ እያለሁ ወንበር ላይ ተቀምጫለሁ። ይህን ወንበር ማን እንደሰራ ወይም ከምን እንደተሰራ ግን ከተሰራም ስንት ዓመት እንደሆነም አላውቅም። የማውቀው ነገር ቢኖር እኔን ለመሸከም እዚህ ስቱዲዮ ውስጥ አቅም ያለው ሆኖ መቀመጡን ብቻ ነው። አያችሁ ወገኖቼ፣ ክርስቶስ ለኃጢአታችሁ መሞቱን ታውቃላችሁን? ከሞት መነሳቱንስ ታውቃላችሁን? እንግዲያውስ እመኑበት፣ ጌታና ዳኛ አድርጋችሁ ተቀበሉት። ያኔ የሚረብሹአችሁና የሚያውኳችሁ ነገሮች ሁሉ ጊዜያቸውን ጠብቀው ይወገዳሉ። ብዙዎቻችን ግን በማናውቀው ነገር ስንረበሽ በምናውቀው ነገር ሳንጠቀም እንቀራለን። እንግዲህ በነገው ምሽት ክፍለ ጊዜያችን ደግሞ ቀጥለን ኤሊው ስለ እግዚአብሔር የነበረውን ዕውቀት ውስን እንደነበረ ስለሚገልጸው ሁኔታ እንመለከታለን። የዛሬውን ትምህርታችንን እንግዲህ እዚህ ላይ እናገባድዳለን። የዚህን ተከታይ ክፍል ደግሞ ቀደም ብዬ እንደተናገርኩት በነገው ምሽት ክፍለ ጊዜያችን ይዤላችሁ ልቀርብ ሞክራለሁ። እናንተም በጸሎቶቻችሁ ሁሉ አስቡኝ። እግዚአብሔር ይባርካችሁ። ደህና አደሩ።
የጨለማው ዘመን ተገፈፈ፣ ያ የልቅሶ ዘመንም አለፈ። ትናንት ያስጨነቀን ጠላታችን ዛሬ ተጋገጥነው በጫማችን፣ ዛሬ ተጋገጥነው በጫማችን። ተመስገን ጌታ ተመስገን፣ ተመስገን ተመስገን ጌታ የታተመው ማህተም ተናደ፣ የመጎብኛው ዘመን ደረሰ። ጠላትህን ሰምቶ አለቀሰ፣ ጠላትህን ሰምቶ አለቀሰ። ተመስገን ጌታ ተመስገን፣ ተመስገን ተመስገን ጌታ ሲሆ ገፈው ገናያችን የንጋቱ ኮከብ ተነጠቀ። ያጋንንትን ምሽግ አደቀቀ፣ ያጋንንትን ምሽግ አደቀቀ። ተመስገን ጌታ ተመስገን፣ ተመስገን ተመስገን ክብር ላንተ ይሁን። ተመስገን ጌታ ተመስገን፣ ተመስገን ጎብኝቶናል፣ ማሰብንም እሱ አስቦናል። አንተ ወደፊት ስትመልስ አለበትን አንቱ ላይ መለስ፣ አለበትን አንቱ ላይ መለስ። ተመስገን ጌታ ተመስገን፣ ተመስገን ተመስገን ላንተ ይሁን። ተመስገን ጌታ ተመስገን፣
ቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።